ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሳውዲ አረቢያ መንግስትና በሙስና ተጠርጥረው በቁጥጥር ስር ከዋሉት ልዑላን ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች አብዛኞቹ የባንክ ሂሳብ መታገዱን ተገለጠ። ከታሳሪዎች መካከል ኢትዮጵያ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ አላሙዲ ይገኙበታል። ዛሬም ተከታትለነዋል። ዝርዝሩን በእለቱ አብይ ርዕስ እናቀርባለን።
የኬንያ ፖሊስ ባለፈው አርብ በቁጥጥር ስር በዋላቸውና ህገወጥ ናቸው ባላቸው ቁጥራቸው 137 የሚደርስ ኢትዮጵያውያን ፍልሰተኞች ላይ የኬንያ ፍርድ ቤት ትላንት ከሰዓት ብይን ሰጥቷል። በውሳኔውም እያንዳንዳቸው $300 አሊያም የ6 ወር እስራት እንዲቀጡ ነው ያስተላለፈው። የዚህንም ዝርዝር ይዘናል።
ከምሽቱ ዜና መካከል አሚሶም ከሶማሊያ ሊወጣ መሆኑ ተገለጠ። በሺ የሚቆጠሩ ደቡብ ኮሪያውያን ዋና ከተማቸው ውስጥ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አቀባበል አደረጉ። ተቃውሞም ደርሶባቸዋል። ዝርዝሩ በዜናው ይሰጣል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ዛሬ ማክሰኞ ጥቅምት 28 2010 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ከአቀናባሪያችን
ንጉሱ
ታምሬ ጋር ስርጭት መሐንዲሱ ፓትሪክ ዲያ ናቸው።
አሁን የሰዓቱን የዓለም ዜና።
በሶል የመጀመሪያ ጉብኝታቸውን ያደረጉትን የዩናይትድ ስቴትሱን ፕሬዚደንት ብዛት ያላቸው ደቡብ ኮሪያውያን
የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸው 137 ህገወጥ ኢትዮጵያውያን ፍልሰተኞች ላይ ትናንት ከሰዓት በኋላ ብይን ሰጥቷል። እያንዳንዳቸው 300 የአሜሪካ ዶላርስ እንዲከፍሉ አሊያም 6 ወር እንዲታሰሩ ነው የተፈረደባቸው። በናይሮቢ ያለው የኢትዮጵያ ኤምባሲ ፍልሰተኞቹ ስለመያዛቸውም ሆነ ስለመታሰራቸው የደረሰኝ መረጃ የለም ብሏል። በመጽሔት ክፍለ ጊዜ ማብራሪያ እናክልበታለን።
አሚሶም በሚል ምህጻር የሚጠራው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያው የሚገኙት የተልእኮ አዛዥ አስታወቁ። የአሜሪካ ድምጽ የሶማሊኛ አገልግሎት ሪፖርተር ሃሩን ማሩፍ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
እሺ፣ ቀጥል። ዝርዝሩ አልደረሰም፣ ወደ ሌላው ዜና እንለፋለን።
የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸውን ይህንንም ቀደም ብለን አቅርበናል።
ወደዛውና ኬንያ ንርከተላላ
እሺ፣ አዲሱ
ኬንያ ምርጫ የኬንያ ምርጫ በተመለከተ 3 አቤቱታዎች ለጠቅላይ ፍርድ ቤቱ በመቅረባቸው ሰኞ ያበቃል የተባለው ረጅሙ የምርጫ ወቅት መራዘሙ ተገልጧል። በዚሁ መሰረት የመብት ተሟጋቾች፣ ፖለቲከኞች፣ መንግስታዊ ያልሆኑ ድርጅቶችና የቀድሞ የምክር ቤት አባል ናቸው የፕሬዝዳንታዊ ምርጫውን ትክክለኛነት በመቃወም ለፍርድ ቤቱ አቤቱታ ያሰሙት። የቀድሞ የምክር ቤት አባል ሃሮን ሙዋዩ በምርጫ ኮሚሽኑ ሊቀመንበርና በፕሬዝዳንት ኬንያታ ላይ ነው የተቃውሞ አቤቱታቸውን ለፍርድ ቤት ያሰሙት። ዲሞክራሲያዊ አስተዳደር ተቋም የተባለውና መንግስታዊ ያልሆነው ድርጅትም በበኩሉ ምርጫው የፍርድ ቤቱን ውሳኔና መመሪያ ያልተከተለ መሆኑን አስመልክቶ አቤቱታውን አቅርቧል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው።
በሺዎች የተቆጠሩ ደቡብ ኮሪያውያን በዋና ከተማቸው በሶል ለዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አቀባበል አደረጉ። በሌላ በኩል የዩናይትድ ስቴትሱን መሪና ሰሜን ኮሪያ ላይ የሚሰነዝሯቸውን ከባድ ቃላት ለመቃወም የወጡ አንዳንዶችም ነበሩ። የአሜሪካ ድምጽ ዳንኤል ሻሪፍ ከሶል ያጠናቀረውን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
በሶል የመጀመሪያ ጉብኝታቸውን ያደረጉትን የዩናይትድ ስቴትሱን ፕሬዚደንት ብዛት ያላቸው ደቡብ ኮሪያውያን ወጥተው የሞቀ አቀባበል አድርገውላቸዋል። ሰማያዊው ቤት ወደሚባለው ፕሬዝደንታዊ ቤተ መንግስት በሚወስደው ጎዳና ዳርና ዳር በሺዎች የተቆጠሩ ነዋሪዎች ተኮልኩለው እንግዳቸውን ተቀብለዋል። አንዳንዶቹ ፕሬዝደንት ዶናልድ ትራምፕ በኒውክሌርና በሚሳይል ጥቃት ስጋት የደቀነችውን ሰሜን ኮሪያን ልክ አስገባታለሁ በማለታቸው የተደሰቱ ሲሆኑ፣ ሌሎች ደግሞ ሀገራቸውና ዩናይትድ ስቴትስ ስላላቸው ግንኙነት ድጋፍ ለማሳየት የወጡ ናቸው። ጆዌንሱን ኢል አንዱ ናቸው። በኮሪያ ጦርነት ወቅት ከሀገራችን ጎን የቆሙ በደም የተሳሰሩን ወንድሞቻችን አጋሮቻችን ናቸው። ለዚህ ነው ልቀበላቸው የመጣሁት። አሁንም ፕሬዚደንት ትራምፕ ከሰሜን ኮሪያ በኩል በተደቀነብን ስጋት ድጋፋቸውን እየሰጡን ነው። ስለዚህ መጥቼ መቀበል ይብዛብኝ ሲሉ ነው የተሰሙት። ቁጥራቸው ከነዚህኞቹ አነስ ያለ ደግሞ የፕሬዚደንት ትራምፕ ጉብኝትና በሰሜን ኮሪያ ላይ የሚሰነዝሩትን ከባድ ቃል ለመቃወም የወጡ ናቸው። የልዕለ ሀያል ሀገር ፕሬዚደንት እንደመሆናቸው አሉ ተቃዋሚ ኪም ጆንግ ሂ። የዓለምን ሰላም ፈላጊ ከሆኑ መምጣት የነበረባቸው ከሰሜን ኮሪያ ጋር ያላንዳች ቅድመ ሁኔታ ለመደራደር መሆን ነበረበት። ደግሞም ኮሪያ ባህረ ገብ ላይ ምንም አይነት ጦርነት እንደማይነሳ ግልጽ እንዲያደርጉልን እፈልጋለሁ ብለዋል ተቃዋሚዋ። የዩናይትድ ስቴትስ ፕሬዚደንት ያሳፈረው አውቶሞቢል ከናጀቡ ከማለፉ በፊት ታዲያ ጎዳናው ላይ የነበሩትን አንዳንዶቹን ተቃዋሚዎች ብዛት ያላቸው ፖሊሶች ወደ ጥግ ወስደዋቸዋል። እጅግ የሚበዙት ግን ለበርካታ አሰርታት የደቡብ ኮሪያን ሰላም በማረጋገጥ ረገድ የረዳቻትን ወደፊትም እንደምትረዳ የሚተማመኑባትን የአሜሪካን መሪ በደስታ ለመቀበል ይወጡ ናቸው።
በሌላ የደቡብ ኮሪያ ወይም ከደቡብ ኮሪያ ጋር በተገናኘ ዜና የሰሜን ኮሪያ የኒኩሌር ጦር መሳሪያና ሚሳኤል ፕሮግራም ስጋት ደቃኝ በመሆኑ የመላውን ዓለም ትኩረት የሚሻና እርምጃም ሊወሰድበት እንደሚገባ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሳሰቡ። ሶል ውስጥ ከደቡብ ኮሪያ ፕሬዝዳንት ሙን ጃኢን ጋር በተካሄደ ጋዜጣዊ መግለጫ ትራምፕ በተናገሩት ቃል የኪም ጆንግ ኡን ገዢ መደብ ድጋፍ መስጠት ወይም ለዚህ ገዢ መደብ ድጋፍ መስጠት ተቀባይነት የለውም ማለታቸው ተሰምቷል። አስፈላጊ ከሆነም ዩናይትድ ስቴትስ ሙሉ ኃይሏን በመጠቀም ራስዋንና ሸሪኮቿን ለመከላከል ዝግጁነቷን ትገልጣለች ሲሉም ጨምረው ተናግረዋል። ደቡብ ኮሪያም ሆነች ዩናይትድ ስቴትስ ከ60 አመታት በፊት ከነበረው የኮሪያ ጦርነት ጀምሮ በጋራ የገነቡትን ሰላምና አንድነት ፒዮንግያንግ እንድታናጋ አይፈቀድላትም ያሉት ፕሬዝዳንት ትራምፕ የሰሜን ኮሪያዋን አምባገነን መሪ በግድየለሽነት የንጹሃንን ህይወት ለአደጋ እያጋለጠ ነው ሲሉም አመልክተዋል። ለሰሜን ኮሪያ ሁኔታ ሰላማዊ መፍትሄ ለመስጠት ዋሽንግተንና ሶል በጋራ ጥረት ላይ እንደሚገኙ ፕሬዝዳንት ትራምፕ ጠቅሰው ለፒዮንግያንግ የሚበጃት ወደ ውይይቱ ጠረጴዛ መምጣት ነው ሲሉ አስታውሰዋል።
አገሪቱ ውስጥ ጥብቅ የጦር መሳሪያ ቁጥጥር መኖሩ በቴክሳስ ቤተክርስቲያን ውስጥ 26 ሰዎች የሞቱበት እንግዲያ ማስቆም አይችልም ነበር ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። በአምስት የእስያ ሀገሮች ጉብኝት የጀመሩትና ቀደም ባለው ዜና እንደተጠቆመው በአሁኑ ወቅት ደቡብ ኮሪያ የሚገኙት ፕሬዝዳንት ትራምፕ ዛሬ ማክሰኞ ሲናገሩ የዩናይትድ ስቴትስ ውስጥ በጠመንጃ ገዢዎች ላይ የሚደረግ ቁጥጥር ቢቀጥል ኖሮ ያን ነፍሰ ገዳይ አሳዶ ራሱ መኪና ውስጥ የገደለውን ጀግና ሰው ማግኘት ባልተቻለም ነበር ብለዋል። ለወደፊቱስ የጦር መሳሪያ ቁጥጥር ፖሊስ ለማውጣት ያቅዳሉ ተብለው የተጠየቁት ትራምፕ ሲመልሱ አያችሁ ሺካጎ ከፍተኛውን የጦር መሳሪያ ቁጥጥር ፖሊሲ ያላት አገር ናት ወይም ክልል ናት ወይም ግዛት ናት፣ ግን ተመልከቱ ሺካጎ ውስጥ ከፍተኛ ወንጀል ይፈጸማል ሲሉ ነው የመለሱት። ያ የቴክሳሱን ነፍሰ ገዳይ ጠመንጃ ባይኖረው ኖሮ ከተፈጸመው እልቂት የባሰ ከፍተኛ አደጋና ጥፋት ሊኖር እንደሚችል ፕሬዝዳንቱ ተናግረዋል።
ፓኪስታን ውስጥ የሚገኘው የታሊባን ጦር ሰፈር አፍጋኒስታን ውስጥ ሰላምና መረጋጋት ለማስፈን ለተያዘው ጥረት ደንቃራ ነው ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ አስታወቁ። ሚስተር ስቶልተንበርግ ይህን ያስታወቁት ዛሬ ማክሰኞ የኔቶ አባላት ጄኔቫ ውስጥ በሚገኘው ዋና ቢሮ በተሰበሰቡበት ወቅት ሲሆን ዋና ጸሐፊው የፓኪስታን መሪዎች በሚገኙበት ይህን በመሰለው ስብሰባ ሁሉ ተመሳሳይ ማሳሰቢያ እንደሚሰጡ ይታወቃል። የኔቶ ኃላፊ በዚሁ ማሳሰቢያቸው አባል አገሮች በሙሉ የአፍጋኒስታንን ሰላም መደገፍና ይልቁንም ለዚህ ነውጠኛ ቡድን ከለላ ከመስጠት እንዲታቀቡ ጥሪ አስተላልፈዋል። ስቶልተንበርግ አስተያየታቸውን የሰጡት የፓኪስታኗ ውጭ ጉዳይ ሚኒስትር ሽብርተኞች አገራቸው ውስጥ እንደማይንቀሳቀሱ ኦፊሴላዊ ማስተባበያ ከሰጡ ከሰዓታት በኋላ ነው።
በመጨረሻም አፍጋኒስታኗ ዋና ከተማ ካቡል ውስጥ በሚገኝ አንድ የግል ቴሌቪዥን ጣቢያ ላይ ዛሬ ማክሰኞ በደረሰ የቦምብና የጠመንጃ ጥቃት 4 ሰዎች ሲገደሉ ሌሎች ቁጥራቸው ከ20 የሚበልጡ ሰዎች መቁሰላቸው ተገለጠ። ጥቃቱ የደረሰው ሻምሻድ ቲቪ በተባለው ጣቢያ ላይ ሲሆን ራሱን የእስልምና መንግስት ያደረገው ነውጠኛ እኔን ያቀርባብርኩት ሲል ሐላፊነት ወስዷል። የአይን ማኞች እንደተናገሩት የቴሌቪዥኑ ጣቢያ የሚገኝበትን ቅጥር ግቢ ለመወረር የተዘጋጁት ነፍሰ ገዳዮች ሁኔታውን እንዲመቻችላቸውና ሰውን ለማዘናጋትም አስቀድሞ የተካሄደ ያጥፍቶ ጠፊዎች ፍንዳታ እንደነበር ተመልክቷል። ከተገደሉት ወይም ከሞቱት መካከል ብዙዎቹ የጣቢያው ተቀጣሪዎች እንደነበሩም ዜናው ጨምሮ ገልጧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ አማርኛው አገልግሎት የዛሬ ማክሰኞ ጥቅምት 28 2010 የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። በአለም ዜና የጀመረው መደበኛ ስርጭታችን በ19 እና 22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚ የዕለቱ አብይ ርዕስ ነው። ከዚያ በፊት በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ።
ሐምሌ 29 ቀን 1970 ምሽት ላይ ቀደም ብለን ወደ የመታሰሪያ ክፍሎቻችን እንድንገባ ወታደሮች ያዋከቡ ጠየቁን፣ ገፋፉን። ገባን። ተመኝታ ክፍሎቻችን ወዲያውኑ ተቆለፉ። ሁሉም በኋላ ትንሽ አይን ያዝ ማድረግ ሲጀምር ጩኸትን ሰማ ጀመር። እንደ መዝሙር አይነትም እንደ ለቅሶም አይነት ነው።
አቶ ወርቁ ደመና በቀድሞ ወታደራዊ መንግስት የደርግ አባል የመቶ አለቃ እሸቱ ዓለሙ በቀይ ሽብር ዘመን ተፈጽሟል በተባለ በደል ሰለባዎች አንዱና ሰሞኑን በሄግ ላይ ያስቻለው የዓለም አቀፍ የጦር ወንጀለኞች ችሎት ተገኝተው የምስክርነት ቃል ከሰጡ ሰዎች አንዱ ናቸው። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል ለማለት ነው።
ባዮሳይኮሶሻል ሞዴል ይባላል። በተፈጥሮ በዘር የሚተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ። አንዳንድ ጊዜ የአንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ፣ እያዋረደ፣ እየዘለፈ፣ ክብሩን እየናቀ በተለያየ ምክንያት ለብዙ ዓመት እንደዛ ሁኔታ ሲያድግ እዛ ላይ የማመጽ ስሜት ሊያሳይ ይችላል።
ፕሮፌሰር ዮናስ እንዳለገዳ ናቸው። በሕክምና ቋንቋ በእንግሊዘኛው አንታይ ሶሻል ፐርሶናሊቲ ዲዞርደር በመባል በሚታወቀው የአእምሮ ህመም ምንነት መንስኤ እንዲሁም የሕክምና አገልግሎትና መከላከል ዙሪያ ከሰጡት ሙያዊ ማብራሪያ የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ተከታታይ ቅንብር ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ቀዳሚው የምሽቱ አብይ ርዕስ።
በሳውዲ አረቢያ መንግስት በሙስና ተጠርጥረው በቁጥጥር ስር ከዋሉት ልዑላን፣ ሚኒስትሮች፣ የቀድሞ ሚኒስትሮች፣ አውራ ባለሀብቶች የአብዛኛዎቹ የባንክ ሂሳብ መታገዱን ሮይተርስ ዘግቧል። ከታሳሪዎች መካከል ኢትዮጵያዊ ትውልድ ያላቸው ሼክ አላሙዲ የሚገኙበት ሲሆን እሳቸውን በተመለከተ በኢትዮጵያ ካሉ የሥራ አጋሮቻቸውና ወዳጆቻቸው ተጨማሪ መረጃ ለማግኘት ከፍ ያለ ጥረት ብናደርግም አልቀናንም። በሳውዲው በጅዳ የሚገኘው የቀድሞ የዶቼ ቬሌ ዘጋቢ ነብዩ ሲራክ በሳውዲ የሚገኙ የመገናኛ ብዙሃን ጉዳዩን የዘገቡበት ነው ሁናቴ ገልጦልናል። ሲወንክም
የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል የአብዛኞቹ የባንክ ሂሳብ መታገዱን የዘገበው ሮይተርስ ዘገባውን ከሁለት ምንጮቹ ማረጋገጡን ጠቅሷል። 11 የልዑላን ቤተሰቦች፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች እንዲሁም ቢሊየነሩን ዋሊድ ቢል ታልን የሚጨምረው በአጠቃላይ ወደ 50 ከፍተኛ ባለስልጣናትና ባለሀብቶች የተጠረጠሩ በት ጉዳይ ምርመራ ልባት እስኪያገኝ የባንኩ ሂሳባቸው ታግዷል ተብሏል። በዘገባው አዲሱ የጸረ ሙስና ዘመቻ ኮሚቴው ባለሀብቶቹ በውጭና በአገር ውስጥ ያላቸውን ንብረት ማገድ የሚያስችል አቅም እንዳለው ከመገለጹ በስተቀር የታገደው የባንክ ሂሳባቸው የትኛው እንደሆነ የሚያሳይ መረጃ የለም። ከታሳሪዎቹ መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አሊ አላሙዲ የሚገኙበት ሲሆን ስረኞቹ ታስረውበታል ከተባለው ሪትስ ካርልተን ሆቴል ወጥቷል የተባለውና ሮይተርስ የላከልን አጭር የቪዲዮ ምስል የሚያሳየው በሆቴሉ የእንግዳ መቀበያ ውስጥ በተነጠፉ ፍራሾች ላይ ብርድ ልብስ የለበሱ ሰዎች ተኝተውና ከጎናቸውም መሳሪያ ተቀምጦ ነው። በሳውዲ የሚገኘው የቀድሞ የዶቼ ቬለ ዘጋቢ ነብዩ ሲራክ በሳውዲ የሚገኙ የመገናኛ ብዙሃን ሁኔታውን እንዴት እየዘገቡት እንደሆነ ጠይቀናል። የመንግስትና የግል መገናኛ ብዙሃን በሚል በሁለት ከፍሎ ያስቀምጣዋል።
በመንግስት ሚዲያ የተሰጠው መግለጫ ንጉሱ የጸረ ሙስና ኮሚሽን ተቋቋመ ካሉ ከሰዓታት በኋላ የተሰጠው መግለጫ ምንድን ነው? መንግስት ከፍተኛ ስልጣን የነበሩ ለምሳሌ በልዩ ጥበቃው አዛዥ የነበሩት የባህር ኃይል የነበሩት ከስልጣን መነሳታቸውን እንደገና ደግሞ የበፊቱ የማህበራዊ ጉዳይ ሚኒስትር የነበሩትና የዚህ የሳውዲ አቪዬሽን የሚባለው የውጭ ዜጎች በሳውዲ መተካቱን አርክቴክት የተባሉት አቀማማሪ የሚባሉት ትልቁ ባለስልጣንና የኢኮኖሚው አማካሪ የነበሩትኝ አድል ፈቲ ከስልጣን መነሳታቸውን በዝርዝር ሳይሆን እንዲህ በጨረታ ካሳወቁ በኋላ የሚተኩትን ሰዎች ሹምሹም ገልጸዋልኝ። ከዚያ ውጭ ባሉት ቀናት በሚቀጥሉ ሰዓቶች ደግሞ የወጣው ዜና ምንድን ነው? ጸረ ሙስና ኮሚሽኑ እርምጃ መውሰዱን፣ በርካታ ሰዎች መታሰራቸው፣ አራት ያክል የሌላም ቤተሰቦች አሳንዲያል ከፍተኛ ቅርቡ ባለስልጣናት እና እንዲሁም ደግሞ ከአስር በላይ ባለሀብቶች እና የቀድሞ ሚኒስትሮች እና በከፍተኛ ስልጣን የነበሩ ሰዎች መታሰራቸውን ነው በትክክል የገለጹት በመንግስት ሚዲያ በኩል።
በሳውዲ የመንግስት መገናኛ ብዙሃን ሁኔታውን በዝርዝር ባለመዘገባቸውና መረጃዎችን በሚፈለገው መጠን የማይወጣ በመሆኑ ሰዎች ከግል ሚዲያና ከማህበራዊ መገናኛ ብዙሃን መረጃ ለማግኘት ጥረት በማድረግ ላይ እንደሆኑ ይናገራል።
በግል ሚዲያም እንግዲህ በአብዛኛው መጀመሪያ ዝርዝር መረጃዎች ወጡ CBS ከአሜሪካን ሀገር የሮይተር በተለያዩ የውጭ መገናኛ ብዙሃን ጉዳዩን አንስተውታል። ዝርዝር ሆቴል ያለበት ሆቴሉ እንደገለጹት እነሱ ናቸው። ከዛ በኋላ ደግሞ የዚህ ሳውዲ የሚገኙ የተለያዩ በአረብኛ የሚቀርቡ መገናኛ ብዙሃን እነ ብሎምበርግ የመሰሉ የቴሌቪዥን ጣቢያዎች ሁሉ በዝርዝር ስለ ባለሀብቶች ሁሉ ዝርዝር መረጃ ሁሉ ይዘው ያሉበት ሆቴል እንደሆነ ሁሉ ያቀረቡትኝ የግል ሚዲያዎች ናቸው።
የታሰሩት ሰዎች በሀገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታ ላይ ትልቅ ተጽዕኖን የሚያሳድሩ በመሆናቸው ጉዳዩ እጅግ አነጋጋሪ እንደሆነ ነብዩ ይገልጻል።
የታሰሩት ሰዎች እኮ በነገራችን ላይ የምናሏቸው ኢትዮጵያውያን የሼህ ሁሴን አላሙዲን ጉዳይ ከፍሎ ሊታይ ይችላል። እጅግ በጣም በሀገሪቱ ኢኮኖሚ ላይ ወሳኝ ቦታ ያላቸው እነ ሼህ ሳሌህ ካሚል የሚባሉ እነ ልዑል ወሊድ ቢን ጠላል የመሰለ ዓለም አቀፍ ሰዎች ናቸው እኮ ታሰሩ እየተባለ ያለው እና ጉዳዩ እጅግ በጣም አነጋጋሪ ነው፣ አስፈሪም ነው እና የዚህ ሀገር ደግሞ የደህንነትን ጉዳይ ስላለ በአብዛኛው ሰው በግላጭ እንዲሆን እያወሩ አይደለም። አሁንም በተለያዩ የሶሻል ሚዲያዎች ራሱ የሚለቀቁ ትዊት የሚደረጉትን እና የሚሰራጩት መረጃዎች የጉዳዩን አሳሳቢነት በትክክል የሚያስረዱ ይመስለኛል እና እጅግ በጣም ድብላለቀ ስሜት ነው በማህበረሰቡ መካከል የምትመለከቱ።
ሼክ መሐመድ ሁሴን አላሙዲንን በተመለከተ በትላንትናው ዕለት ጠበቃቸው አቶ ተካ አስፋው እና የደርባ ሚድሮክ ስራ አስኪያጅ አቶ ኃይሌ አሰግዴ የመታሰራቸውን ዜና ከመገናኛ ብዙሃን ከመስማታቸው ውጪ ምንም እንደማያውቁ ገልጸውልን የነበረ ሲሆን በዛሬው ዕለት ግን የሁሉም ስልክ አይነሳም። በተጨማሪም የቅርብ አማካሪያቸው እንደሆኑ የሚታወቀው አቶ አብነት ገብረ መስቀል ለማግኘት ተደጋጋሚ የስልክ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። 15.3 ቢሊዮን የአሜሪካን ዶላር የተመዘገበ የሀብት መጠን ያላቸው ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል። በኢትዮጵያ በሆቴልና ቱሪዝም፣ በግብርና፣ ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ ተሰማርተው ከ70 ኩባንያዎችና ከ40,000 በላይ ሰራተኛ ያላቸው ቁጥር አንድ ባለሀብት ናቸው በሀገሪቱ። ከዚህ ጎን ለጎንም በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም ዓመት አጥራው በማስቀመጥ ስማቸው የሚነሳ አነጋጋሪ ባለሀብትም ናቸው። ከድርጅቶቻቸው መካከል ግብር ባለመክፈል ክስ ተመስርቶባቸውም ያውቃል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ይህንን የማሰር እርምጃ በሳውዲ ወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ህግ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ባለመስራት ወይም ባለመጨረሳቸው እንደሆነ እየተነገረ ነው። በዚህም ምክንያት እጅግ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን ጠቅሰን በትላንትናው ዕለት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ የመጽሔት ርዕስ ወደ ጎረቤት ኬንያ ይወስደናል። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ባዋላቸውና ህገወጥ ናቸው ባላቸው ቁጥራቸው 137 የሚደርስ ኢትዮጵያውያን ፍልሰተኞች ላይ የኬንያ ፍርድ ቤት ትላንትናው ዕለት ከሰዓት በኋላ ብይን ሰጥቷል። በውሳኔውም እያንዳንዳቸው የ300 የአሜሪካ ዶላር አሊያም የ6 ወር እስራት እንዲቀጡ ነው ያለው። የኬንያ ፖሊስ ፍልሰተኞቹን በህገወጥ መንገድ ወደ ኬንያ አምጥተዋል በተባሉ ሁለት ግለሰቦች ደጀኔ ቻፋና ቻኮ ጂሎ ላይ ምርመራ እያካሄደ መሆኑም ተዘግቧል። የናይሮቢው የኢትዮጵያ ኤምባሲ በበኩሉ ፍልሰተኞቹ ስለመያዛቸው ሆነ መታሰራቸው የደረሰኝ መረጃ የለም ሲል መልስ ሰጥቷል። ገልሞ ዳዊት ከናይሮቢ ያጠናቀረውን ዘገባ ዝርዝር አደርሶናል።
ሞያሌ ወደ ኬንያ ቅርብ ጊዜ በህገወጥ መንገድ ገብተዋል የተባሉት 137 ኢትዮጵያውያን ባለፈው አርብ ነበር በናይሮቢ ከዮል በመባል ሰፈር በቁጥጥር ስር የዋሉት። ሰዎቹ በኬንያ ፖሊስ ቁጥጥር ስር ከቆዩ በኋላ አትላንት ፍርድ ቤት ቀርበው እያንዳንዳቸው 300 የአሜሪካ ዶላር ወይም የ6 ወር እስራት ተፈርዶባቸዋል። ጉዳያቸው የታየው ትላንት ከሰዓት ናይሮቢ እስሊ ሰፈር በሚገኘው የማካደራ ፍርድ ቤት ሲሆን 137ቱ ኢትዮጵያውያን ጥፋታቸውን ማመናቸው በፍርድ ቤቱ ተገልጿል። ፖሊስ ለኬንያ ዘ ስታንዳርድ ጋዜጣ ኢትዮጵያውያኑ ወደ ኬንያ የመጡት በቡድን ወደ ደቡብ አፍሪካ ለላኩ እንደነበረ ተናግሯል። የኬንያ ፖሊስ ከጉዳዩ ጋር በማያያዝ ሁለት ኬንያውያንን በቁጥጥር ስር አውለዋል። ከሁለቱ አንደኛው ተጠርጣሪ ኢትዮጵያዊ ስም ያለው ሲሆን የኬንያ የወንጀል ምርመራ ቢሮ ማንነታቸውን በመመርመር ላይ ነው። ደጀኔ ቻፋና ቻኮጅሎ የሚባሉት እኚህ ሁለት ኬንያውያን ህዳር 4 2010 ጉዳያቸው በፍርድ ቤት እንደምታይ የማካደራ ፍርድ ቤት ገልጸዋል። በናይሮቢ ያለው የኢትዮጵያ ኤምባሲ ስለ ጉዳዩ ያቀል ወይ ብለን በኤምባሲው የዲያስፖራ ክፍል ኃላፊ የሆኑትን አቶ አንዳርጉ በርሄን አነጋግረን ነበር።
ባለፈው 40 ሰዎች ነበሩ ካዮል የፖሊስ ስቴሽን። ከዛ እሱን ወደ አገር ቤት እንዲመለሱ አድርገናል። ምንድነው አሁን ኤግዛክትሊ የምትላቸው ይሄ 130 ቁጥር ተይዟል ፍርድ ቤት ቀርቧል የምትለው ይሄ እኔ እንደኔ እንደራሴ የማውቀው ነገር የለኝም። እንደኔ አሁን ያልከኝን ግን ማረጋገጥ አለብን።
አቶ አንዳርጉ ወደ ሀገር መልሰናቸዋል ያሉት ከሁለት ወር በፊት በተመሳሳይ ሁኔታ በናይሮቢ የተያዙ ኢትዮጵያውያን ሲሆኑ የዓለም አቀፉ የፍልሰተኞች ድርጅት IOM ፍልሰተኞቹን ወደ ሀገር የመመለሱ ሂደት ላይ ተሳትፎ እንደነበረ ገልጸዋል። በኬንያ ህገወጥ ጉዞ ያደረጉ በፖሊስ ለሚያዙ ኢትዮጵያውያን አቶ አንዳርጉ ወደ ሀገር የሚመለሱበትን ሂደት እንዲህ አስረድተዋል።
አሁን ያው ለኛ እንደ ዜጎቻችን አሁን እንደገርከን ቁጥር ኤግዛክትሊ ቁጥር ይሄን ኦን ዘ ግራውንድ ይሄን እናየዋለን። ሁለት እንደ ኤምባሲ የምናደርገው ምንድነው እነዚህ ዜጎቻችን በትክክል ያው ህግና ስርዓት በሚፈቅደው መሰረት እንዲታሰሩ 6 ወር ከዛ ገንዘብ ነው። ምክንያቱም ይሄ ራሳቸው ህግና አሰራር አላቸው። እነሱ ደግሞ አንዳንድ የሚሆኑና በማዘን እዛ አካባቢ ሁኔታውን አይተው ወደ ሀገሪቱ የሚመለሱበት ሁኔታ ኤምባሲው ላይ ይነጋገራሉ። እኛ ኤምባሲው እንትን አድርገን ሊሴፋሴ ሰርተን ወደ ሀገራቸው እንዲመለሱ እናደርጋለን። ይሄ ነው ግን ምን መሰለ እያንዳንዱ እስር ቤት እንግዲህ ታውቃለህ እያንዳንዱ ሰው መበደብ አይቻልም። ስለዚህ አንድ ቦታ ላይ እንትን ስንል አንድ ቦታ ላይ ይመጣል። ይሄ ዝም ብሎ ኮምፕረሄንሲቭ የሆነ መፍትሄ ካለ ከውጭ ከአገር ቤትም ከዚህም ያለውን እንትን ተባብረን ከዚህ ከኬንያ መንግስት ጋር ተባብረን የሚሰራው ስራዎች አሉ። ስለዚህ ይሄን ያለው ሁኔታው
የኢትዮጵያውያኑን ሁኔታ ለመከታተል የካዮሌ ሰፈር ፖሊስ ጣቢያ፣ የኪያምቡ የወንጀል ምርመራ ቢሮ እንዲሁም የናይሮቢ የወንጀል ምርመራ ቢሮን ለማነጋገር ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ቀደም ሲል በዜናችን ውስጥ ልናሰማ የነበረው ዘገባ አሁን ቴክኒክ ብልሽቱ ተወግዶ ለንባብ ተዘጋጅቷል። እነሆ አሚሶም በሚል ምህጻር የሚጠራው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያው የሚገኙ የተልእኮ አዛዥ አስታውቀዋል። የቪኦኤ ሶማሊኛ አገልግሎት ሪፖርተር ሃሩን ማሩፍ ያጠናቀረው ዘገባ አለ፣ ሶሎሞን አባተ ነው የሚያቀርበው።
ለአሚሶም ጦር ያዋጡት ዩጋንዳ፣ ቡሩንዲ፣ ኢትዮጵያ፣ ኬንያ እና ጅቡቲ ናቸው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሶማሊያ ግዳጅ አዛዥ ሞዛምቢካዊው ፍራንሲስኮ ማዴራ ዛሬ ሞቃዲሾ ላይ በሰጡት ጋዜጣዊ መግለጫ ሶማሊያ ውስጥ ተሰማርተው የሚገኙ 1000 ወታደሮች በመጪው የአውሮፓ ወር መውጣት እንደሚጀምሩ አስታውቀዋል።
As a result of this, troop movements have started in different parts of the country.
በዚህም መሰረት የወታደሮች እንቅስቃሴ በተለያዩ የሀገሪቱ ክፍሎች ውስጥ ተጀምሯል። በመጪዎቹ ሳምንታትም ይቀጥላል። ይህ ቅነሳውን ለመጀመር እየተካሄደ ያለ የሽግግር ሂደት ሲሆን የሀገሪቱን የደህንነት ጥበቃ ለሶማሊያ ብሔራዊ የጸጥታ ኃይሎች የማስተላለፍ ስራም አብሮ ይጀመራል።
ለአሚሶም ጦር ያዋጡት 5 ሀገሮች ሰራዊቶቻቸውን ላለፉት 10 አመታት ካሰፈሩባት ሶማሊያ እንደሚያስወጡ ከአንድ አመት ለዘለቀ ጊዜ ሲያሳውቁ የቆዩ ሲሆን አሁንም የቅነሳው እንቅስቃሴ የሚካሄደው የሶማሊያን ህዝብ ደህንነት አደጋ ላይ ሊጥል በማይችል ሁኔታ እንደሚሆን የአፍሪካ ህብረቱ ኃይል አዛዥ አመልክተዋል። የአሚሶምን ቁጥር የመቀነሱ ዜና የተነገረው ዓለም አቀፉ ኃይል አልሻባብን ከታችኛው ሸበሌ ክልል ለመጠራረግና የመገናኛ መስመሮቹን ለመቆጣጠር የሚያስችል ዘመቻ እንደሚጀምር ባወጀ ማግስት ሲሆን የአፍሪካ ህብረት ኃይል ከዚያ የሚወጣው የሶማሊያ ብሔራዊ ጦር ለመረከብ ዝግጁ መሆኑን ሲያረጋግጥ ብቻ እንደሆነ ማዴራ ተናግረዋል። በሌላ በኩል ግን ኢትዮጵያ ተጨማሪ ወታደሮቿን ሰሞኑን ወደ ሶማሊያ አስገብታለች ተብሎ የተነገረውን ማዴራ አስተባብለው እንቅስቃሴው መደበኛ የሆነ የጦር ቅይይር ወይም ዝውውር እንደነበር አመልክተዋል።
You'll be seeing this movement and this movement also includes Ethiopians. It just happens that
እነዚህን እንቅስቃሴዎች ታያላችሁ። እንቅስቃሴዎቹ ደግሞ ኢትዮጵያንም ይጨምራሉ። ከኡጋንዳ የሚመጡት ወታደሮች በአየር ይገባሉ፣ ኢትዮጵያውያኑ ድንበር አቋርጠው ይገባሉ። ምክንያቱም በቀጥታ ነርተው ሊገቡ ይችላሉና። ሌላ ዓላማ ያላቸው ሰዎች ኢትዮጵያ ጦሯን ሶማሊያ ውስጥ እያከማቸች ነው እያሉ ያወራሉ።
358 ሰው ከተገደለበትና የ54 ሰው ደብዛ መጥፋቱ ከመነገርበት ባለፈው ጥቅምት 4 ሞቃዲሾ ላይ ከተጣለው የፈንጂ አደጋ ማግስት አልሻባብ ላይ ይከፈታል ለተባለው ጥቃት ድጋፍ ለማፈላለግ የሶማሊያው ፕሬዚዳንት በቅርቡ ወደ ዩጋንዳ፣ ኢትዮጵያና ጅቡቲ ሄደው ነበር።
ወደ ተከታዩ ዘገባ እንሰዳችሁ አድማጮች። ይህም ወደ አውሮፓ ከተማ ዘሄግ ይወስደናል። በኔዘርላንድ ዘሄግ ከተማ በቀድሞ የደርግ አባል መቶ አለቃ ሸቱ ዓለሙ ላይ የተያዘው የፍርድ ሂደት ለማን አለብኝ ባይ ጨካኞች ማስጠንቀቂያ ነው ሲሉ አንድ የዘመኑ በዚያ ዘመን ስቃይ የደረሰባቸው ተናገሩ። የችሎት ውሏቸውንና በርሳቸውና በጓደኞቻቸው ላይ የደረሰውን ስቃይ ሊተርኩ ከመለስካቸው አማሃ ጋር አዲስ አበባ ላይ ቆይታ አድርገዋል። ወደ ዝርዝሩ።
አቶ ወርቁ ደመና ይባላሉ። የሕግ ከተማ ፍርድ ቤት የችሎት ውሏቸውን ያጫወቱኝ ኢትዮጵያዊ በአሁኑ ጊዜ የሚኖሩት በካናዳ ሞንትሪያል ከተማ ሲሆን በተባበሩት መንግስታት ድርጅት የኢንቫይሮንመንት ፕሮግራም ከፍተኛ ኦፊሰር ወይንም ከፍተኛ መኮንን ናቸው። ወርቁ ደመና የመጀመሪያ ዲግሪያቸውን በሕግ ከአዲስ አበባ ዩኒቨርሲቲ ከለንደን ስኩል ኦፍ ኢኮኖሚክስ አግኝተዋል። የቀድሞውን የደርግ አባል የመቶ አለቃ ሸቱ ዓለሙን ጉዳይ የሚመረምረው በሕግ የሚገኘው ፍርድ ቤት አቶ ወርቁ ደመናን የተበዳይነታቸውን ቃል እንዲሰጡ በጠራቸው መሰረት ባለፈው ሳምንት ወደዚያው አቅንተው ነበር። በጽሑፍ የሰፈረውን ቃላቸውን ስመለከት ይቺ ቀን ትመጣለች ብዬ አስቤ አላውቅም የሚል አረፍተ ነገር አነበብኩ። ይቺን ቀን በጣም ይናፍቁ ነበር ማለት ነው አልኳቸው።
በትክክል ይሄን ቀን በጣም እናፍቀው ነበር። እኔ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ሰቆቃ ሁልጊዜ ከአእምሮዬ አይጠፋም ነበር። ወደ ሰላማዊ ህይወት ከተመለስኩ ጊዜ ጀምሮ በጣም አእምሮዬ ውስጥ ሁልጊዜ የሚጉላላ ጉዳይ ነበር። እንዴት ነው ይህንን ግለሰብ መቶ አለቃ ሸቱ ዓለሙን ለፍርድ ማቅረብ የሚቻለው? በተለይ ደግሞ ከእስር ቤት ወጥቼ የእስር ቤትና የመሳደድ ውጣውረድን አጠናቀቁ በኋላ ወደ ሰላማዊ ህይወቴ ስመለስ እና ሁለተኛ ደረጃ ትምህርቴን ሳልጨርስ ነገራችን ላይ ታስፈርኩት። ከዛ ሁለተኛ ደረጃ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ ህግ ማጥናት ነው የወሰንኩት። ህግ ማጥናት ለማጥናት ሶስን ታሳቢ ያደረኳቸው ነገሮች ነበሩ። አንዱ ይህ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ግፍና አሰቃቂ ሁኔታ ነበርና ከሙያዬም አንፃር ይሄንን ጉዳይ አንድ ልባት ማግኘት አለበት ብዬ ሁልጊዜ የማስብበትና የሚያስጨንቀኝ ጉዳይ ነበር። በአንዳንድ ቦታዎች ላይ ኢንተርኔት ላይ አንዳንድ ውይይቶች የሚደረጉበት አጋጣሚ ሳገኝ ስሙን ሁሉ እየጠቀስኩ ሸቱ አለሙ የሚባል የት ገባ? አሁን የደርግ አባሎች ፍርድ ሂደት ውስጥ ገብተዋል ከአዲሱ መንግስት መምጣት በኋላና እሱ ግን በመሀከላቸው አይገኝም። በእርግጥ ያው በሌለበት የእሱ ጉዳይም እየታየ ቢሆንምና እሱን ለማግኘት የማነፍነፍ አይነት ስራ እሰራ ነበር፣ እንዲሁም መረጃዎችን የማሰራጨትና በመጨረሻ ግን እንግዲህ ባልታወቁ ሰዎች ወደፊት በመናቃቸው ሰዎች ጉዳዩ ክትትል ተደርጎበት መቶ አለቃ ሸቱ ማንነት በሄግ እንደሚኖር በኔዘርላንድስ እንደሚኖር ታውቆ ያው የምርመራና የፍርድ ሂደቱ ጀመረ ማለት ነው። ስለዚህ ልክ ነው የምናፍቀው ቀን ደርሶ ነው ያየሁትና በጣም ረክቼበታለሁ።
አቶ ወርቁ የተወለዱትም ትምህርታቸውን የተማሩትም አዲስ አበባ ነው። ይህ ብቻ አይደለም፣ በሰፊው ታሪካቸው እንዳጫወቱኝ የመጀመሪያውን እስር እና ግርፋት ከደርግ የቀመሱትም አዲስ አበባ ውስጥ ነው። ታዲያ ምን እግር ጎጃም ጥሏቸው ከመቶ አለቃ ሸቱ ጋር አገናኛቸው? ባጭሩ አዲስ አበባ ያጋጠማቸውን እስርና ግርፋት ሽሽት ባህር ዳር ወደሚገኙ ዘመዶቻቸው ዘንድ ሄደው ተጠጉ። እዚያም ተይዘው ታሰሩ። ግርፋትም አልቀረላቸውም። ይህም አልበቃ ብሎ ከፍተኛ ምርመራ ያስፈልጋቸዋል ተብለው ከሌሎች 17 የእስር ቤት ጓደኞቻቸው ጋር ወደ ደብረ ማርቆስ ተወሰዱ።
መቶ አለቃ ሸቱ አለሙን በቅርብ ስለ ድርጊቱ እና በአስፈሪነቱ ዝናና ትርፎ እንደነበረ መረዳት የጀመርኩት ጎላ ባለመልኩ ደብረ ማርቆስ ወህኒ ቤት ከገባ በኋላ ነው። ከዛም በፊት ቢሆን ግን መቶ አለቃ ሸቱ አለሙ የክፍለ ሀገሩ የጎጃም የደርግ ተጠሪ እንደመሆኑ ወይም ቋሚ የደርግ አባል እንደመሆኑ የሁሉም ውሳኔዎች ምንጭ እሱ ነው። ሁሉንም መታሰር፣ መገደል፣ በህይወት የመቆየት እድል ሁሉ የሚወሰነው በሱ ነው። መገረፌ እሱ በሚያስተዳድረው ክፍለ ሀገር ስር በተፈጠረው ስርዓት ውስጥ ያጋጠመ ነገር ነውና እሱን ነው ተጠያቂ ማድረገው። እነኛን ገራፊ ፖሊሶች ሶስት ነበሩ፣ እነሱን አይደለም፣ እሱን ነው ተጠያቂ ማድረገው በዛ ድርጊትምና እነኛን የመሳሰሉ በደሎች ደርሰውብኛል። እስር ቤት ውስጥ በነበሩንበት ጊዜ እኔ ብቻ አይደለም በሁላችንም በፖለቲካ እስረኞች ላይ የደረሰ መጉላላት ነበር። ከአመጋገባችን ጀምሮ ከኝታችን፣ ከንጽህና ጉድለት በአጠቃላይ አስከፊ የእስር ዘመን ከመኖር አኳያ ለደረሰብን ነገር በሙሉ ተጠያቂ ሸቱ አለሙ ነው። ከዚህ ባለፈ ግን እኛ እውነት እድለኞች ነን፣ ተርፈን ዛሬ ይህንን ነገር እንናገራለን። ግን ከጎናችን እየተወሰዱ እኔ እንኳን ባየኋት ሁለት የተለያዩ ምሽቶች እየተገደሉ አሉና ትልቁ ወንጀል እሱ ነው። እስከ መጨረሻው በህይወቴም አእምሮዬ ውስጥ እየተመላለሰ ሰላሜን ይነሳ የነበረው ያግድያ
እንደዚህ ያሉ እና ከዚህ የከፉ ድርጊቶች ተፈጽመዋል ሲሉ በጎጃም ብቻ ሳይሆን በመላ ኢትዮጵያ እንደሆነ ለፍርድ ቤት በሰጡት ቃል ጠቁመዋል። ይህን ሲያደርግ የደርግ ሰዓት አቅዶ አንድ ወይም ሌላ ፖለቲካዊ ወይም ማህበራዊ ቡድን ለማጥፋት የሰራ ነበር ማለት ሆነ።
በትክክል ይሄ ደግሞ በድብቅም የታቀደና የተፈጸመ አይደለም። በዛን ዘመን ሁላችንም እኔም የ16 ዓመት ልጅ ልሁን ወጣትነት ይኖረኝ እንጂ በሬዲዮ የሚተላለፉ ነገሮችን፣ በየአካባቢ የሚነገሩ ነገሮችን፣ በየጎረቤቶቻችን የሚደርሰውን ድርጊት በሙሉ ተከታትለናል። እኔ አዲስ አበባ ስለምኖርበት አካባቢ ወጣቶች ከየቤታቸው እየታፈሱ ከየቤታቸው እየተጎተቱ በየእስር ቤቱ ሲታጎሩ ከመኖሪያ ቤታቸው ሲሰደዱ እና መጨረሻም ላይ የደረሱበት ሳይታወቅ ሲቀሩ አይቻለሁ። የሞቱም እንደነበሩ አውቃለሁ። ይህ በአንድ ቀበሌ ውስጥ ብቻ የተፈጸመ ድርጊት እንዳልሆነም በዛን ጊዜ በጣም በስፋት ይታወቅ በኢትዮጵያ ማህበረሰብ ውስጥ ይታወቅ የነበረ ጉዳይ ነው እና ደርግ እንደ ስርዓት እንደ መንግስት አናርኪስቶች ጸራዊት ጽንፈኞች የአብዮቱ ጣላቶች የሚላቸውን ለማጥፋት አቅዶ ፕላን አውጥቶ የተንቀሳቀሰ ለመሆኑ የራሱ ፖሊሲ መግለጫዎች እና የራሱ የዜና አውታሮች ይዘግቡት የነበረ ነገር ነው እና በድርጊት መጨረሻ ላይ ተፈጽሞ እየተመለከትነው ነገር ይሄ ነው እና በትክክል በጎጃም ብቻ የተፈጸመው ሳይሆን በመላው ኢትዮጵያ ከዳር እስከ ዳር የተፈጸመው ድርጊት አንድን የኔን ፖለቲካ አይደግፉም የሚባሉ የህብረተሰብ ክፍሎችን ወይም አንድን የፖለቲካ አስተሳሰብ ይወክላል የተባለ ወገን በሺዎች የሚቆጠር ምናልባትም በሚሊዮኖች የሚቆጠር የህብረተሰብ ክፍልን ለማጥፋት ቅድ ወጥቶ ቀይ ሽብር የሚል ስያሜ ተሰጥቶት የተፈጸመ ድርጊት ስለሆነ በዛ መልኩ ነው መታየት ያለበት። ጄኖሳይድ ምንለው የእንግሊዝኛ ቃል ዘር ማጥፋት ነው።
ዶርባቆስ ደግሞ ካዩዋቸው ድርጊቶች በህይወቱ የማይረሳውትን ወይንም የማይረሳቸውን ነገሮች ይነግሩኛል።
አዎ፣ ወይን ቤት ከገባሁ በኋላ እንግዲህ የተመለከትኩት በመጀመሪያ ከኔም በጣም ወጣት የሆኑ ልጆችን ማግኘት የነበረ እስከ 12 13 ዓመት የምትገመታቸው ልጆች በእስር ቤት ውስጥ ነበሩ። ቀደም ሲል ነው እንደውም ከኔ ቀድመው ገብተው እዚያ ያገኘኋቸው። ትልቁ ሰቆቃ በእስር ቤት ውስጥ የተመለከትነው ትልቁ ሰቆቃ በሐምሌ ወር ላይና በነሐሴ ወር መጀመሪያ ላይ የተመለከትናቸው ግድያዎች ናቸው፣ የተፈጸሙት ግድያዎች። ሐምሌ 29 ቀን 1970 ዓ.ም ምሽት ላይ ቀደም ብለን ወደ የመታሰሪያ ክፍሎቻችን እንድንገባ ወታደሮች እያዋከቡ ጠየቁን፣ ገፋፉን። ገባን፣ መኝታ ክፍሎቻችን ወዲያውኑ ተቆለፉ ሁሉም። በኋላ ትንሽ አይን ያዝ ማድረግ ሲጀምር ጩኸት እንሰማ ጀመር። እንደ መዝሙር አይነትም እንደ ለቅሶም አይነት ነው እና በጣም የሚረብሽ ነገር ነበር። ምን እየተካሄደ እንደሆነ አጣቀም እንዲሁ እንደተጨነቀን ብዙዎቻችን እንደውም ሳንተኛ አደርን። ሁላችንም የገመትነው ነበር ልጆች ለግድያ እየተወሰዱ ነው የሚል ያ ያሰብነው ነገር ነው። በጧት የሰማነው እዛ እስር ቤት ውስጥ አራት የጨለማ ክፍሎች ነበሩ። የጨለማ ክፍሎች እንላቸዋለን እንጂ 24 ሰዓት ብርሃን ያላቸው ኤሌክትሪክ ብርሃን ያላቸው ክፍሎች ናቸው። የጨለማ ቤት የሚባሉት ለምንድነው? እስረኞች ከነኚህ ክፍሎች መውጣት አይችሉም። መውጣት የሚችሉት ለመጸዳዳት ብቻ በቀን ሁለት ጊዜ ነው፣ ጧት አንድ ጊዜና ማታ አንድ ጊዜ። እና ከነኛ የጨለማ ክፍሎች 16 ልጆች ተወስደው ከከተማው ወጣ ባለ ቦታ ላይ መገደላቸውን ሰማን እና አስከሬናቸውም መጥቶ እዛው ግቢ ውስጥ እዛው ወህኒ ቤት ግቢ ውስጥ እንደተቀበረ ሰማን። ከኛም ታሰሪያ ክፍሎች ዝቅ ብሎ መጸዳጃ ቤታችን ካለበት አካባቢ ጀርባ ሰፊ ሜዳ ነው ያለው። በዛ ሜዳ መሃከል ነው እንግዲህ አንድ ጉድጓድ ተቆፍሮ የተቀበሩት። እውነትም አዲስ የተመለሰ አፈር ከሩቅ ተመለከትን እና ምናልባትም የ16ቱ ጓደኞቻችን የ16ቱ ልጆች መቃብር ሊሆን ይችላል ብለን ገመትን።
የምታውቋቸው ናቸው?
የምናውቃቸው የሉም፣ የሉም፣ ከዛ በኋላ የሉም። እና ለማየው ተመስገን እነ ስጢፋኖስ ገብረ መስቀል 16 እንደውም ያው እንደገመት ነው 16ቱም በኢሃፓ መዋቅር ውስጥ ከፍተኛ ደረጃ ላይ ነበሩ የሚባሉ ናቸው። እና ግድያው እኔ በነበርኩት ጊዜ በእነሱ ነው የተጀመረው።
የአቶ ወርቁ ደመና የደብረ ማርቆስ ወይን ቤት አሰቃቂ ትዝታቸው በዚህ አያበቃም። በሚቀጥለው የሚነግሩንን አብረን እንጠብቃቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ቅንብሮች ከማለፋችን በፊት በስልክ መስመራችን 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂት እንስማ።
የአሜሪካ ፕሮግራም እንደምናችሁ፣ ደህና ናችሁ? ምንጊዜም ቢሆን የእናንተ ፕሮግራም እከታተላለሁ። ስለ ኢትዮጵያ ጉዳይ ሲነሳ ያለውን የልለውን የቆጥን የባጡን ሁላችሁም ትረራረባላችሁ፣ ዜና ታቀርባላችሁ ማለት ነው። ስለ ኤርትራ ጉዳይ ሲነሳ ግን ዝምታ ትመርጣላችሁ። እናንተ ሚዲያዎች ናቸው። ሌላው ሀገር ለማፍረስ መሮጥ፣ ሌላው ደግሞ ያለውን ሁኔታ የውስጥን ችግር በግልጽ ስትናገር ሰምተንም አናውቅም። እባካችሁ ይህን ጥያቄ በደንብ አድርጋችሁ አብራርታችሁ እንድትመልስልኝ እጠይቃችኋለሁ። ቻው።
አበበ እባላለሁኝ። እንደምን አላችሁ ቪዎች? ዜናውን ሳድምጥ ሄድ ይመስለኛል። አቶ ሸቱ አለሙ የተባለ ግለሰብ ህግ መቅረቡን ሰማሁኝ። በእርግጥም ሸቱ ራሱን ደብቆ ረጅም አመታት ሳይታወቅ የቆየ ሰው መሆኑንና ከዛም በኋላ ከፍተኛ ክትትል ተደርጎበት የተያዘ መሆኑን ቀደም ብለን የሰምተነዋል። የሰው ደም እንዲሁ ዝም ብሎ የማይቀር መሆኑን ነው የምንገነዘበው። አቶ ሸቱ አለሙ ሳይሆን ምክትል የመቶ አለቃ ሸቱ አለሙ ነበረ በዛን ወቅት በግድያውን በሚፈጽምበት ወቅት። ግን መጀመሪያ ወደ ደርግ ሲመጣ ወታደር ነበረ። ከሁለተኛ ክፍለ ጦር የመጣ ነው። እንዲሁ የሰው ደም ተሸክሞ የኖረ ሰው ነው። ይሄ አገር የሚያውቀው ነው። ደብረ ማርቆስ ከተማ ላይ ያን ሁሉ የተማሩ ኃይሎችን እዛ አካባቢ የነበሩትን ያላንዳች ፍርድ እንዲሁ ወስዶ በሌሊት መጥቶ በሽቦ እያሳነቀ ያስፈጀ ግለሰብ ነው እና አላደረኩም ብሎ ተናግሯል ሲባል በጣም ንግረምኝ። ብቻ ያው ግለሰቡ በመያሱ እና ለህግ በመቅረቡ ከፍተኛ ደስታ ይሰማኛል። አመሰግናለሁ።
ተናስልኝ ግሬዎች እንደምናላችሁ ሰላም ናችሁ? ሰሞኑን የአማራ ክልል እና የኦሮሚያ ክልል ያደረጉት የሰላም እና የአንድነት የፍቅር ጊዜ በእውነት ደስ ይላል። በዚህ አጋጣሚ ሳልጠቅስ የማላልፈው ዶክተር አብይ አህመድ እና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ እንዲሁም የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው በእውነት 26 ዓመት ሙሉ በጣም ልባችንን እንዳረበረ በዚህ ባጭር ጊዜ ውስጥ አንጀታችንን ቅቤ የሚያጠጣ ደስ የሚል ነገር በመስማታችን በጣም ደስ ብሎናል። እዚህ በኋላ ኢትዮጵያ ለቂምና ለጥላቻ ለበቀል ሳይሆን ሁላችንም እጅ ለእጅ ተያይዘን ሌሎችን ሁሉ አካተን እንዲህ የፍቅር ጊዜ ኖሮ መጪውን ጊዜ እጅ ለእጅ ተያይዘን የምንሻገርበት ዘመን ሊሆን ይገባል እና የከፍታ ዘመን የሚለውን በብልጫ ያየንበት ጊዜ ነው። በእውነት ደስ ብሎኛል። ያየሁት ነገር እምባዬን እንኳን መቆጣጠር እስከሚያቅተኝ ነው የሆነው። በጣም እግዚአብሔር ይባርካችሁ። ታንክ ዩ።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደሚቀጥለው ዝግጅት እንለፍ። ሐኪሞን ይጠይቁ። ሐኪሞን ይጠይቁ ፕሮግራሙ ሳስተዋውቅ ምታይ ስላንተ በሕክምና ቋንቋ በእንግሊዝኛ አንቲ ሶሻል ፐርሰናሊቲ ዲስኦርደር በመባል በሚታወቅ የአእምሮ ሕመም ዙሪያ ሳምንት የጀመርከው ቅንብር ነው። ዛሬ እንደጥለው አሉላ
ልክ ነው።
የሕመሙን ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የሕክምና አማራጮችን ጨምሮ በክታታይ የሚቀርብ ሙያዊ ትንታኔ ነው። ይሄንንም ተነተኑልን ወይም ይነግሩን ፕሮፌሰር ዮናስ እንዳለ ገዳ ናቸው። ዩናይትድ ስቴትስ ውስጥ በታዋቂው የሕክምና ምርምር ተቋም ሚዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። ያንተ እንግዳ የፕሮግራም አዘጋጅ አንተ ነህ። ቀጥል።
አመሰግናለሁ አዲሱ። ዶክተር ዮናስ በምክንያትነት የሚፈረጁትን ዘር ሐረግ የመወረስ እድል መኖሩን ገልጠዋል። ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ። አንድ ሰው የሚያድግበት አካባቢ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ እዚህ ላይ የሚኖራቸው ሚና ይኖር ይሆን?
አዎ፣ ባዮሳይኮሶሻል ሞዴል ይባላል። ማለትም በተፈጥሮ በዘር የሚተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ። እና አንዳንድ ጊዜ አንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ እያዋረደ እየዘለፈ ክብሩን እየናቀ ያጥላላ በተለያየ ምክንያት ለብዙ አመት እንደዛ ሆነታ ሲያድግ በዛ ላይ የማመጽ ምት ሊያሳይ ይችላል። የእምነት ህብረተሰብ ላይ ከፍተኛ ቁርሾና ቂም ገና በትንሽነትም ሊታይ ይችላል። ነገር ግን በልጅነት ሰው ብዙ መመዘን ስለማይችል ቁርሾ በልጅነት ይጀምርና እየተብላላ ሊል ይችላል። ከዛ በኋላ ግለሰቡ ንብረት ማጥፋት፣ ሌላው ሰው በሐሰት መወንጀል፣ ያለምንም ቅሬታ እንዲህ ማድረግ የመንፈስ ርካታ ሊሰጠው ይችላል። ነገር ግን መጠንቀቅ ያለበት አልፎ አልፎ አንዳንድ ሰው ምን ሊል ይችላል፣ ዋናው ነጥብ በጠቅላላው ምልክቶቹ በሙሉ ማየት ያስፈልጋል።
ጤነኛ ሰዎች መድል ሲያገኙ ሌሎችን የጎዱበት ሁኔታ ልናይ እንችላለን። የግድ የዚህ ህመም ወይም የዚህ ማንነት ነጸብራቅ ሆኖ መወሰድ የለበትም ሙሉ ሳይታይ ነው የሚሉን።
ልክ ነው፣ ትክክል። ለምሳሌ አሁን ብዙ ጥናቶች አሉ። ፕሮፌሰር አይፈርት ባሉ ቻፕማን ዩኒቨርሲቲ ያሉ ስነ ልቦና አዋቂ እንዳጠኑት ሰው ከመጠን በላይ ሲናደድ ነገሮችን ትንሽ አዛብቶ የማየት አዝማሚያ ሊኖረው ይችላል እና ከመጠን በላይ ሰው ሲናደድ ትንሽም አጋኖ ሌላውን ሊሆን ይችላል የሚል ስነ ልቦናዊ ምርምር አላቸው እና ይሄ ሊኖር ይችላል። ነገር ግን ይሄ አንቲ ሶሻል የሚባሉት ለምሳሌ እንደው 10 መመዘኛ ካለ 10ሩንም እንደው ጨርግደው ነው ያሟሉት። ያ እንደዛ አይነቶቹ በጣም አደገኞች ናቸው። በእነሱ ለህብረተሰብ አንዳንዶቹ ብዙ ቲዮሪ አለ። ህብረተሰቡን ለመበቀል ምንም ወንጀል ያልሰራን
ንጹሐንን
እንዲሁ ባገኙበት ማሰቃየት እንደዚያን ነገር የማድረግ አዝማሚያ አላቸው እነዚህ አንቲ ሶሻሎች የሚባሉት።
ዶክተር ዮናስ ይሄ እድል ሲያገኙ ይሄን በጤንነት ሊፈረጅ የማይችል ስነ ምግባር የሚያሳዩ እድል ባገኙ ቁጥር ያለምንም ጸጸትና ሀፍረት ሌሎችን ከመጉዳት የማይመለስ ጠባይ ማንነት ያላቸው ሰዎች እድል ሲያገኙ ስልጣን ላይ ሲመጡ በታሪክም የምናውቃቸውን ትልልቆቹን ከግምት ማስገባት ይቻላል። እድሉ የሰጣቸውን ያህል የጥፋቱ መጠን ሊሰፋ የሚችልበት በግለሰቦች መሆን ይቀርና በህዝብም ላይ በደል ማድረስ የሚችሉበት እድል የሚያገኙበት ቦታ ድረስ የሚደርሱበት በዛ ደረጃስ ሊዘልቅ ይችላል። የማጥፋትም የማልማትም እድሉ ሲኖራቸው፣ ጉልበት ሲኖራቸው ሰዎች የሚከተሉት መንገድ ላይ ያን ተጽዕኖ ይዘው መሄድ ይችላሉ።
አዎ፣ እንግዲህ ይሄ እንደማንኛውም አንደኛ የታሪክ መጽሐፍ ሳነብ ሂትለር ለምሳሌ የጀርመኑ መሪ አንቲ ሶሻል ፐርሶናሊቲ ነበረው ይላሉ። ምክንያቱም ህጻናት፣ ሽማግሌ ያለምንም ጸጸት መግደል፣ ገና ወደ ስልጣን ሊወጣ ሲል ራሱ ጓደኞቹ ነው መጀመሪያ የተወሰኑ ሰዎች አብረውት ነበሩ፣ አብረውት እሱን ተባብረው ተሸክመው ስልጣን ላይ ያወጡትን ያለምንም ርኅራኄ በጭካኔ በተኙበት እንደዚህ እንዲገደሉ ያደረጋቸው አሉ። ብዙ ሰው ሲገድል ያለምንም ቅሬታ ነው የሚሉት አነጋገር ኮልድ ብላድድ
በጭካኔ
ስሜት ነገሮችን የማድረግ እና ደግሞ የውሸቱ ፕሮፓጋንዳ እጅግ ከመጠን ያለፈ እና አሁን እሱ በእርግጥ አንዳንድ ያደረጋቸውን ነገሮች ክራይቴሪያውን ስታይ ይመስላል። ለነገሩ ጸጸት ከሌለ እና ጭካኔ ካለ ለስልጣን ሽሚያው ጠቅሞታል። ምናልባት ቶሎ ቶሎ ጠላቶቹን አላግባብ ለመግደል ሌላው ጤነኛ ሰው ወይ በህጋዊ መንገድ ወይም መስመሩን ተከትሎ ግድያን ሳይኖር በስነ ስርዓት ሀሳብ አንሸራሽሮ ምናልባት ለመጣል የሚያስብ ይሆናል። እሱ ግን በዲሞክራሲውን ተጠቅሞ ስልጣን ያዘ። ከዛ በኋላ የምርጫውን ስርዓት ድራሹን አጠፋው። ማንኛውም በተለይ አይሁዶችን፣ ህጻናት፣ ሽማግሌ ሳይል እሱ ሀሳብ ሁሉንም ለመጨረስ ነበረ እና ያን ሰዎች ያዩት ምናልባት ሂትለር አንቲ ሶሻል ፐርሶናሊቲ ዲስኦርደር ነበረው የሚለው አሉ። እንግዲህ ችግሩ እንደዚህ አይነት ሰዎች እኮ ለህክምና አይመጡም አንድ አደጋ ካልመጣ። ለምሳሌ ሂትለር ስልጣን ከመያዙ በፊት ሰው ቢገል ይታሰራል። ከዛ ሲታሰር ምናልባት በህመም ነው ብሎ ሊመረመር ይችል ነበር። ግን አንዴ ስልጣን ከያዘ በኋላ እንግዲህ ምኒልክ እንዳሉት እንደምንም ብለህ ንጉሱን ነው እንደምንም ብሎ ንጉስ ሆነ። ከዛ በኋላ ያደረጋቸው ነገሮች የስልጣኔ እምብርት በሆነችው አውሮፓ መሀል ያሳየው ጭካኔ ተወዳዳሪ የለም።
ሌሎችን የማስተባበር ችሎታቸውም አስገራሚ ነው። ምናልባትም ሂትለርን መሰል ሰዎች አንታይ ሶሻል ፐርሶናሊቲ ዲስኦርደር ያለባቸው ከሆኑ በዚህ የማንነት ሁኔታ ውስጥ ካሉ እንዴት ነው ሌሎች ላይ ተጽዕኖ የሚያሳድሩት? የኃይላቸው ምንጭ ነው ወይስ እንደው ሌሎችንም በተለየ መንገድ የነሱን ስሜት እንዲገዙ የማድረግ አቅምስ አላቸው ይሆን? ከዚህ ጠባይ ጋር አብሮ የሚመጣ
አዳዲስ ጽሁፎች ላይ እንግዲህ ማወቅ ያለብህ ይሄ ችግር ያላቸው ሰዎች ብዙዎች ወንጀል ሰርተው ይህኔ በየእስር ቤቱ ናቸው ወይም ተሰቅለዋል። እንደዚህ ነው። አንዳንዶቹ ተሳክቶላቸው ወደ ላይ የሚወጡት ግን ወደ ስልጣን እነሱ ካሪዝማቲክ ናቸው ይባላል። በጣም ሌላው የመማረክ አነጋገር ራሱ እንዲሁ የሰውን ታሳብ ከመጠን በላይ መመሰጥ እና እንደዛ ደግሞ ሲያደርጉ ዋሽተውም ቀባጅረውም ገለውም አጭበርብረውም ሊሆን ይችላል ያው በዚህ በተፈጥሯቸው እና ሂትለር እንደዛ ነበር ይላሉ። በጣም ካሪዝማቲክ እና በእርግጥም ነገሮችን የማቀነባበር ችሎታም ነበረው። ያ ሁሉ ተደማምሮ ነው እንትን ያለው። ዋናው እንግዲህ ያው ለሌላው ሰው አብረው ትላሉ ለስራ ባልደረቦቹም ራሱ ደንታ ቢስና ጨካኝ ነበር ይባላል እና ሪስክም ይወስዳሉ። ያም ሌላው ሰው ማያስበውን ነገር እንደ ቦታ ላይ ለዚህ ሪስክ ለመውሰድ ወደኋላ
ይደፍራሉ
እና ስለዚህ ብዙዎቹ በየእስር ቤቱ ሊገቡ ይችላሉ። አልፎ አልፎ ተሳክቶላቸው ወደ ላይ የወጡት ደግሞ ይሄ ሪስክ የመውሰዱ አንዳንዴ ለጊዜውም ቢሆን ይጠቅማቸዋል። ድል ሊቀናጁ ይችላሉ። ግን ሂትለር አሁን እንዳየኸው መጀመሪያ ላይ ሌላ ሁሉም ማስበውን ነገር ነው ያደረገው። ጤነኛ ሰው በማስበው መንገድ ጎረቤቶቹ ምኑን እያንከራተ ነው ወደዛ ሄደው እና ይሄ ሌሎች አልጠበቁም። እንደዚህ አይነት ነገር ከሰው ልጅ ላይ በዛ ደረጃ ይኖራል ብለው አልጠበቁም። እንደ ቻምበርሊን አይነት የእንግሊዝ መሪዎች እንግዲህ በዛ ነው የሚተቹት እና ይሄ እንዳልኩ እነዚህ አይነት ሰዎች በየእስር ቤቱ ነው የሚኖሩት ብዙ ጊዜ ወንጀል ሰርተው አልፎ አልፎ ግን ተሳክቶላቸው ወደ ላይ ሲወጡ ብዙ
ጉዳት ሊያደርሱ ይችላሉ። አድማጮች፣ ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመርነው ውይይት አልተቋጨም። የመጨረሻውን ክፍል በተለይ መከላከል በሚያስችሉና በሕክምናው አማራጮች ዙሪያ በሚቀጥለው ፕሮግራማችን እናቀርባለን። አሁን ንግድና ምጣኔ ሀብት።
የሳምንቱን አንኳር የንግድ ዜና ከወቅታዊ የገበያ መረጃዎች ጋር በማጣመር ሄኖክ ሰማግዜር የሚከተለውን የንግድና ምጣኔ ሀብት ዝግጅቱን ያቀርባል።
ሰላም ጤና ይስጥልን፣ እንደምን ሰነበታችሁ? የዓለም ምጣኔ ሀብት እድገት እያንሰራራ መሆኑን የጠቆመው የዓለም የገንዘብ ድርጅት IMF ዘንድሮ አፍሪካ በ2.6 ከመቶ አድጋ ለቀጣዩ ዓመት ደግሞ የ3.5 መቶኛ እድገት እንደምታስመዘግብ ያወጣውን ዘገባ፣ በኢትዮጵያ ደግሞ አዲስ የእህል ምርት ወደ ገበያ መግባት በመጀመሩና የምርት ወቅት በመቃረቡ የጤፍና የስንዴ ዋጋ እስከ 200 ብር በኩንታል ሲቀንስ ገብስ ብቻ ጭማሪ ታይቶበታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ገንዘብ ግምጃ ቤት ኃላፊ እንዲሆኑ ጀሮም ፓወልን ለእጩነት አቅርበዋል። በሴኔቱ ከጸደቀ ጃኔት ሌንን ይተካሉ። የዛሬ ንግድና ምጣኔ ሀብት አትኩሮት እነዚህ ይሆናሉ። አብራችሁን ቆዩ። ላለፉት 3 ዓመታት በአማካይ ከሁለት መቶኛ ባነሰ ሲያድግ የቆየው የአፍሪካ ምጣኔ ሀብት በቀጣዩ የበጀት ዓመት እመርታ ያሳያል ሲል የዓለም የገንዘብ ድርጅት IMF በዓመታዊ ጥናቱ አሳውቋል። አጠቃላይ አህጉራዊ እድገቱ 3.5 ከመቶ እንደሚሆን IMF አስታውቋል። ከአፍሪካ ሀገሮች ሲሶ የሚሆኑት በፈጣን በሚባል በአማካይ ከአምስት መቶኛ የበለጠ እድገት እንደሚያስመዘግቡ የዓለሙ ድርጅት ተንብዮአል። የአይኤምኤፍ የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ እድገቱ በጎ ቢሆንም በተለይ የዜጎችን የነፍስ ወከፍ ገቢ የጨመረ አልሆነም ብለዋል።
Still going to have a situation where 12 out of the 45 countries in sub-Saharan Africa
ከክልል ሰሃራማ በሆኑ 12 የአፍሪካ ሀገሮች የሚኖሩ ዜጎች ምንም አይነት የነፍስ ወከፍ ገቢ ጭማሪ የሚያገኙ አይሆኑም። ይሄ ደግሞ 40 ከመቶ የሚሆነውን አጠቃላይ የአጉሪቷን ህዝብ የሚመለከት ነው። የምጣኔ ሀብት እድገት ወደ ነበረበት ከአምስት እስከ ስድስት ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣት ብቻ ሳይሆን በብቃት መተግበር፣ ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድም ይሆናል።
የአፍሪካ ሀገሮች ምጣኔ ላለፉት 3 አመታት እድገቱ አሽቆልቁሎ የቆየው የዓለም የሸቀጥ ገበያ ውድቀት ጋር ተያይዞ እንደሆነ በዘገባው ሲያስረዳ ቆይቷል የዓለሙ ድርጅት IMF። ሆኖም ይላሉ የዓለም አቀፍ ልማት ጥናት ተቋሟ ጁዲት ታይሰን፣ እንደ ነዳጅና የመሳሰሉት የዓለም የሸቀጥ ገበያ መሻሻልን በገበያ ጥናታቸው ባለማካተታቸው ማለት IMF በአፍሪካ የሚታየው እድገት ከታሰበው ከፍ ያለ ሊሆን ይችላል ሲሉ ያስረዳሉ።
They haven't really looked at the impact of the recent increases in commodity prices. And in particular oil has moved up well over $60.
በቅርቡ የዓለም የሸቀጥ ገበያ የዋጋ ጭማሪ ታይቶበታል። በተለይ ደግሞ የነዳጅ ዘይት ዋጋ በበርሜል ከ$60 በላይ መጨመሩና መሸጡ በጎ የምጣኔ ሀብት እድገትን ምልከታን ይዟል ነው የሚሉት ጁዲት ታይሰን። IMF ይህንን በሪፖርቱ አላካተተም ካሉ በኋላ መረጃቸው የነዳጅ ዘይት በ$50 ሲሸጥ በነበረበት ወቅት የተሰበሰበ እንደሆነ አስረድቷል። ኢትዮጵያ በ8.5% በመጪው አመት እንደምታድግ IMF በትንበያው አስቀምጧል። ባሳለፍነው ሳምንት የኢትዮጵያ ብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉ ወደ ፓርላማ ተጉዘው ነበር። በበጀትና የገንዘብ ጉዳዮች ቋሚ ኮሚቴ ፊት ቀርበው እንዳስረዱት ሀገሪቱ የውጭ ምንዛሬ ገቢና ክምችቷን ለማሻሻል የወርቅ ምርትን መጨመር እንዳለባት አስረድተዋል። በየጊዜው የውጭ ምንዛሬ ክምችቱ እየተሟጠጠበት የተቸገረውን የሀገሪቱ ማዕከላዊ ባንክ የሚመሩት አቶ ተክለወልድ አጥናፉ አይነተኛ የውጭ ምንዛሬ የሚያስገኘው ወርቅን ካዝናን ማስተካከያ መንገድ አድርገው የተመለከቱት ሆኗል። ባለፈው አመት ወርቅ ከ$200 ሚሊዮን በላይ ለኢትዮጵያ ያስገኘ ሲሆን የወርቅ ምርትን በመጨመር በተለይ እያንሰራራ ወደሚገኘው የዓለም የሸቀጥ ገበያ አዲስ አበባ ያላትን የገበያ ድርሻ የመጨመር ፍላጎት እንዳለ ያሳየ ሆኗል። ከብሔራዊ ባንክ ባገኘነው መረጃ መሰረት 1 አውንስ ወርቅ በ$1,276.66 ይሸጣል። የዓለም የምጣኔ ሀብት ዋናው መዘውር መሪ የሆነው የዩናይትድ ስቴትስ ምጣኔ ሀብት ሲሆን ሱን ከሚመሩት ፖሊሲ ከሚቀይሱት ተቋማት መካከል የዶላሩን ቋት የሚቆጣጠረው የፌዴራሉ ግምጃ ቤት ይገኝበታል። ግምጃ ቤቱን እንዲመሩ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በቀድሞ ፕሬዝዳንት ባራክ ኦባማ ተሹመው ሲያገለግሉ የቆዩትን ጄኔት የለንን በጆሮም ፓውል እንዲተኩ ለሹመት አቅርበዋል።
Accordingly, it is my pleasure and my honor to announce my nomination of Jerome Powell to be the next chairman of the Federal Reserve. Congratulations.
ሹመታቸው በሴኔቱ ከጸደቀ የ64 ዓመቱ ፓውል በዓለም ትልቅ ተሰሚነት ያላቸው የባንክ ሰራተኛ ይሆናሉ። ጄኔት የለን የሥራ ዘመናቸው የፊታችን የካቲት ወር የሚጠናቀቅ ይሆናል። የሳምንቱ የዓለም አቀፍና የሀገራዊ እንደዚሁም ሀገራዊ የምጣኔ ሀብት ዜናዎች እነዚህ ሲሆኑ አሁን ደግሞ ወደ እናንተ ኪስ ወደ እናንተ ጓዳ የጓዳ ምጣኔ እናልፋለን። ከኢትዮጵያ የእህል ነጋዴዎች ማህበር ባገኘነው መረጃ መሰረት አዲስ እህል የመግቢያው ጊዜ ስለሆነ እንደዚሁም ወደፊት የሚገባ እህል እየተጠበቀ ስለሆነ በዋጋ ላይ መጠነኛ የሆነ ቅናሽ ታይቷል። አንድ ኩንታል ማኛ ጤፍ በ2600 ብር ባለፈው ሳምንት ሲሸጥ የነበረው በ200 ብር ቀንሶ 2400 ነጭ ጤፍ በተለያየ ደረጃ ከ1900 እስከ 2300 ብር፣ ይሄም አይነተኛ የሆነ የ200 ብር በኩንታል ቅናሽ የታየበት ነው። ሰርገኛ ጤፍ ከ1600 ብር በኩንታል እስከ 1700 ብር በኩንታል ተሸጧል። የአተር ሽሮ ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል የተሸጠ ሲሆን ካለፈው ሳምንት ብዙም የታየ ለውጥ የለውም። ድፍን ምስር ከ2600 የተለያየ ደረጃ አለው። የታጠበው እንደዚሁም ያልታጠበው እስከ 3400 ብር ድረስ በየደረጃው የተሸጠ ነው። በቆሎ የደረቀው ከ900 ብር ጀምሮ ይሸጣል። ድብልቁ ነው። ነጩ ደግሞ 1100 ብር የነበረው አሁን በ100 ብር ቀንሶ 1000 ብር ገብቷል። አዲስ ምርትም እንደገባ ነው ከኢትዮጵያ የእህል ነጋዴዎች ማህበር ያገኘነው መረጃ የሚያመለክተው። 550 ብር በኩንታል አንስቶ እስከ 650 ብር በኩንታል እየተሸጠ ነው። ስንዴ ሀገር በቀሉ ከ850 እስከ 1000 ብር ተሸጧል። 1100 ነበር ባሳለፍነው ሳምንት። ገብስ በየአይነቱ ባለፈው ሳምንት ከ750 ብር እስከ 950 ብር የተሸጠ ሲሆን በዚህ ሳምንት የ100 ብር ጭማሪ አሳይቷል። ከ850 እስከ 1100 ብር ነው የተሸጠው። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት ደግሞ አንድ የአሜሪካ ዶላር በ27 ብር ከ5 ሳንቲም ሲመነዘር፣ ዩሮ 31 ብር ከ50 ሳንቲም፣ ፓውንድ ደግሞ 33 ብር ከ80 ተመንዝሯል። የቻይና የን ደግሞ በብር 4 ተመንዝሯል። ለምሽቱ ያዝናቸው የንግድና መጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዛው መልካም ምሽት።
አድማጮች ፕሮግራማችንን ከመፈጸማችን በፊት አጠር ያሉ የማጠቃለያ ዜና እናሰማለን። የኬንያ ፖሊስ ባለፈው ወር በቁጥጥር ስር ያዋላቸው 137 ህገወጥ ኢትዮጵያውያን ፍልሰተኞች ትናንት ከሰዓት በኋላ ብይን ተሰጥቷቸዋል። እያንዳንዳቸው $300 አሊያም 6 ወር እስራት። ናይሮቢ የሚገኘው ኢትዮጵያ ኤምባሲ ስለ ጉዳዩ ማቆ ነገር የለም ብሏል። አሚሶም በሚል ምህጻር የሚጠራው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያ የሚገኙት የተልእኮ አዛዥ አስታውቀዋል። የኬንያን ምርጫ በተመለከተ 3 አቤቱታዎች ለጠቅላይ ፍርድ ቤቱ በመቅረባቸው ሰኞ ያበቃል የተባለው ረጅሙ የምርጫ ወቅት መራዘሙ ተገለጠ። በዚህ መሰረት የመብት ተሟጋች ፖለቲከኞች፣ መንግስታዊ ያልሆኑ ድርጅቶች እና አንድ የቀድሞ ምክር ቤት አባል ናቸው የፕሬዝዳንታዊ ምርጫውን ትክክለኛነት በመቃወም ለፍርድ ቤት አቤቱታ ያቀረቡት።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19 እና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ ንጉሱ ታምሬ ፕሮግራሙን ሲያቀነባብር አምሽቷል። እስካሁን ከሱም ከሌሎችም ባልደረቦች ጋር እኛ ከዚህ ከስቱዲዮ እየተሰናበትና
የትግርኛ ስርጭት ይቀጥላል። አድማጮች መልካም ምሽት። The Voice of America.